Frate Tan.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ይህንን አሰስመንት በምናደርግበት ጊዜ እኔ ቲፒኤልኤስን ትልቅ ቦታ ሰጥቼው ሪስፖንስብል የሆነ አክተር አድርጌ እያየሁ አይደለም። ሪስፖንስብል አክተር አድርጌ ማየት የምፈልገው የፌዴራል መንግስቱን የሚመራውን መንግስት ነው። እዚህ ጦርነት ጋር በተያያዘ ሀገሪቷ ወደ ጦርነት መሄድ አልነበረባትም፣ ይሄ ሁኔታ ማንንም አይጠቅምም ብለን ስንከራከር የነበርን ሰዎች ፎር ሰም ሪዝን የቲፒኤልኤፍ ደጋፊ የሆነ እየተሳሚ ያለበት ሁኔታ ነው።
ህገ መንግስት ይከበር ሲባል ፍርድ ቤት ነው የሚችል እና ህወሓት ራሱ በመሰረተው የህግ ስርዓት ያለውን ተቃውሞ በፍርድ ቤት መፍታት ነበር። ያ ስርዓት ለማንም ተቃዋሚ ለየትኛውም ያገለግላል ብሎ ያቋቋመው ኢህአዴግ ቲፒኤልኤፍ ያቋቋመውን ህግ በጣም እንደሚያውቀው ገምታለሁ። በዛ መዳኘት መቻል ነበረ።
የቀደሙት በሰሜን ምስራቅ እንግሊዟ የኒውካስል ከተማ የሚገኘው የኬል ዩኒቨርሲቲ ከፍተኛ የህግ መምህርና ጸሐፊ ዶክተር አወል ቃሲም አሎ ናቸው። እርሳቸውን ተከትሎ የሰማችኋቸው ደግሞ በሰሜን ምስራቅ ዩናይትድ ስቴትሷ የማሳቹሴትስ ክፍለ ግዛት የተከላካይ ጠበቆች ማህበር ፕሬዚዳንት ሆነው በማገልገል ላይ ያሉት አቶ ደረጀ ደምሴ ቡልቶ ናቸው። ጠበቅ አድርገው በሚከራከሩበት ፕሮግራም ቆየት ብለው ይመለሳሉ። ጠብቋቸው።
ሌዲ ማክቤት መቤት ሆይ ማክቤት ሞታ ሳይረዱት ነው ይህን ቱሞሮን ቱሞሮ የሚለውን መነባነብ የሚጀምረው። ከተረዳ በኋላ ማክቤት ሺ ሹድ ሀፍ ዳይት ሂር አፍተር ሪዱድ ሀፍ ቢን አ ታይም ፎር ሰች አ ወርድ ብሎ ነው መግቢያውን ቱሞሮን ቱሞሮ የሚለው የሚከፍተው። ጸጋዬ ግን ይህን ነገር ኢትዮጵያዊኛ ሲያደርገው ሞቶን ረፍቶን ከእንግዲህ በኋላ ነበሪ ጊዜው ሲመቻች ለዋይታና ለአዋይ።
የዩናይት ስቴትሱ የኢትዮጵያውያን ሽልማት ድርጅት ማህበረ ብዩራን ዘረ ኢትዮጵያ በእንግሊዝኛው ምህጻረ ቃል ሲል የዛሬ 5 ዓመት በ23ኛው ዓመት ክብረ በዓሉ ለዕድሜ ልክ የጥበብ ሥራዎቹና ለማህበረሰብ ላበረከተው አስተዋጽኦ በሸለመበት ወቅት ወደ ስቱዲዮያችን ጎራ ብሎ ስለ ጥበብና በሰፊውም ስለ ሕይወት ካጫወተን ዘለግ ያለ ወግ የተወሰደ ነው። በቅርቡ በ84 ዓመቱ ከዚህ ዓለም በሞት የተለየው አንጋፋው ከያኒና መምህር ተስፋዬ ገሰሰ የአዲስ አበባው መስኮት ሲከፈትም ንጉሴ አክሊሉ በታሪክ ማስታወሻው 60 ዓመታት የኋልዮሽ አጓጉዞ ከዚያ የሩቅ ዘመን ታሪክ ከ1953ቱ ለየት ያለ ጊዜ ላይ ያደርሰናል። እሁድ ታህሳስ 25 2013 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ። እንደ አውሮፓውያን አቆጣጠር ዛሬ ጥር 3 2021 ዓ.ም አዲሱ ዓመት ከባተ 3ኛ ቀኑ ነው። ያለፈውን ዓመት ብርቱ ፈተናዎች ታሪክ ለማድረግ የአዲሱን ዓመት ተስፋ ከልባቸው የሰነቁ ብዙዎች ናቸው። በኢትዮጵያም በአገር ደረጃ የተቆጠረው መከራ ብዙ ነውና በአዲሱ ዓመት መልካም ሁሉ እንመኛለን። የአውሮፓውያኑን አቆጣጠር ለምትጋሩ በዓለም ዙሪያ በተለያዩ ሀገሮች ለምትኖሩ አድማጮቻችንም እንኳን አደረሳችሁ ሰላምታችን ይድረስ። ለዕለቱና ለሰዓቱ ከሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ፣ እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ ዜናውን የማሰማችሁ ሶሎሞን አባተ ነኝ። በመጪዎቹ 40 ዓመታት ውስጥ ለአፍሪካ 1 ቢሊዮን 200 ሚሊዮን ሕዝብ ገበያ ይፈጥራል የተባለው የአፍሪካ አህጉራዊ የነጻ ገበያ ቀጣና በአዲሱ 2021 የአውሮፓ ዓመት ሥራ መጀመሩ ተገልጿል። ይህንን በጥቅሉ የሶስት ትሪሊዮን ዶላር ወይም በዛሬ ምንዛሬ ወደ 120 ትሪሊዮን የሚጠጋ የኢትዮጵያ ብር ጠቅላላ የሀገር ውስጥ ምርት ያንቀሳቀሳል የተባለውን የጋራ ነጻ የንግድ ቀጣና ስራ መጀመር አስመልክቶ የደስታ መልእክት በትዊተር ያወጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለአዳዲስ ሀሳቦችና ለገበያ የቀኑ አእምሮዎች ለንግድ ክፍት የሚሆኑበት በእውኑ ለአፍሪካ አካባቢያዊ ቅንጅት አዲስ ምዕራፍ ወይም ግንባር ነው ብለውታል። ንግድ ውጥረት የበዛባቸውን ግንኙነቶች ያለዝባል፣ የተቀናጁ ገበያዎች ብልጽግናን ያስገኛሉ ብለዋል ጠቅላይ ሚኒስትሩ አክለው። አፍክታ በሚል ምህጻር የሚጠራው የአፍሪካ አህጉራዊ የነጻ ገበያ ቀጣና ስራ ይጀምራል ተብሎ የታሰበው ባለፈው ሰኔ 24 2012 ዓ ም የነበረ ቢሆንም በኮቪድ-19 ወረርሽኝ ምክንያት ወደ ጃንዋሪ 2021 ዓ ም ማለትም ወደ አሁኑ የአውሮፓ አዲስ ዓመት እንዲዛወር ተደርጎ ነበር። የጋራ ገበያው ዋና መቀመጫ የሚገኘው ጋና ዋና ከተማ አክራ ሲሆን የጋና ፕሬዚደንት ናና አዶ ዳንኳ አኩፎ አዶ ባለፈው ነሐሴ 11 በተካሄደ ስነ ስርዓት የመስሪያ ቤቱን ጽህፈት ቤት ቁልፍ ለአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ አስረክበዋቸዋል። የጋራ ገበያውን የአህጉሪቱ 29 ሀገሮች በየህግ አውጪዎቻቸው አጽድቀው አባል የሆኑ ሲሆን 8 የአፍሪካ አካባቢያዊ የጋራ ብልጽግና ቀጣናዎች ተካተውበታል። የጋራ ገበያው አጀንዳ 2063 የሚባለው የአፍሪካ ህብረት እቅድ መሪ ፕሮጀክት ነው። ምዕራብ አፍሪካዊቱ ኒጀር ውስጥ እስላማዊ መንግስት የሚባለው የሽብር ቡድን ትናንት በፈጸመው ጥቃት ከ50 በላይ ሲቪሎችን ገደለ። ቡድኑ ጥቃቱን የፈጸመው ቾሞ ባንጉ በመትባል ከማሊ ጋር በመትዋሰን ቀበሌ ውስጥ ሲሆን በኒጀር በማሊና በቡርኪና ፋሶ ወሰን ላይ የምትገኘው ቾሞ ባንጉ መሽለኪያ የበዛባትና ጂሃዲስቶች በስፋት የሚንቀሳቀሱባት መሆኗ ተገልጿል። ሶማሊያ ውስጥ በኮሮና ቫይረስ ስርጭትና በኮቪድ-19 እየደረሰ ያለው ጉዳት ከሚገመተው በእጅጉ የበዛ ሊሆን እንደሚችል የገለጹ አንድ የሀገሪቱ የጤና ባለስልጣን ህዝቡ ስለ ቫይረሱና ስለ በሽታው ያለው እውቀት እጅግ አነስተኛ መሆኑንና አንዳችም የመከላከያ እርምጃ እንደማይወስድ አሳውቀዋል። ጦርነቶችና የእርስ በርስ ግጭቶች ለ30 ዓመታት ያነተቧት ሶማሊያ የኮሮና ቫይረስ መከላከያ ክትባት ለማግኘትም የመጨረሻዋ ሀገር ልትሆን እንደምትችል ባለስልጣናቱ ስጋታቸውን ገልጸዋል። ክትባት በወቅቱ ላያገኙ ይችላሉ የሚባሉ የአፍሪካ አካባቢዎች ጥቂት ባይሆኑም በተለይ የአልቃይዳ ግብረአበር በሆነው አልሻባብ በተያያዙ አካባቢዎች የኮሮና ቫይረስ ስርጭት እጅግ የበዛ ሊሆን እንደሚችል ተገምቷል። በሌላ በኩል ደግሞ ኮሮና ቫይረስ በአሳሳቢ ሁኔታ እየተንሰራፋባት የመጣችው ዚምባብዌ ከምሽት እስከ ማለዳ ለ12 ሰዓታት የሚዘልቅ የሰዓት እላፊ ገደብ ደንግጋለች። የጤና ባለሙያዎችና መደበኛ ያልሆነ ንግድ ላይ የተሰማሩ ሰዎች በእገዳው ስጋታቸውን ቢገልጹም ዚምባብዌያውያን ለድንጋጌዎቹና ለክልከላዎቹ እንዲገዙ የዓለም የጤና ድርጅት መክሯል። ይህ በእንዲህ እንዳለ እስከ ያዝነው የአውሮፓ ወር ጃንዋሪ መጨረሻ 2 ሚሊዮን ዜጎቿን እንደምትከትብ እስራኤል አስታውቃለች። እስራኤል ውስጥ እየተሰጠ ያለው የአሜሪካና የጀርመን ኩባንያ ፋይዘር ባዮኤንቴክ ክትባት ሲሆን የክትባቱን እንቅስቃሴ በዓለም እጅግ ፈጣኑ ብለውታል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ። በሌላ በኩል ባለፉት የአውሮፓ ገናና አዲስ ዓመት የበዓል ሰሞናት በየሀገሮቻቸው የተጣሉ የእንቅስቃሴ እገዳዎችን በመሸሽ ወደ ሌሎች አካባቢዎች የተጓዙ ሰዎች ስለ ሌሎች ስቃይ ሊሰማቸው ይገባ ነበር ሲሉ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ገስጸዋል። አዲሱ 2021 ዓመተ ምህረት ምን ይዞ እንደሚመጣ ገና ባናውቅም ሁላችንም ስለ ሌሎች ደህንነት ልናስብ ልንጨነቅ ይገባናል ብለዋል አቡኑ ዛሬ በቪዲዮ ባስተላለፉት የቡራኬ ቃላቸው። አባ ፍራንሲስ ይህንን መልእክት ወትሮ የሚያስተላልፉት ወደ ቅዱስ ጴጥሮስ አደባባይ በሚከፈተው መስኮት አደባባዩ ላይ ለሚሰበሰብ በሺዎች የሚቆጠር ምዕመን ነበር። በሌላ በኩል ህንድ ለሁለት የኮሮና ቫይረስ መከላከያ ክትባቶች ዛሬ ፍቃድ ሰጥታለች። አንዱ በአስትራዜኒካ ኩባንያና በኦክስፎርድ ዩኒቨርሲቲ የተሰራ ሲሆን ሁለተኛው በራሷ ብርሃት ባዮቴክ የተዘጋጀ መሆኑ ታውቋል። ህንድ 20.4 ሚሊዮን የኮሮና ቫይረስ ተጋላጮች ያላትን ዩናይትድ ስቴትስን ተከትላ በ10.3 ሚሊዮን ተጋላጮቿ በስርጭቱ ስፋት በዓለም ሁለተኛ ነች። የኢትዮጵያ የጤና ሚኒስቴር ትናንት ባወጣው መረጃ የኮቪድ-19 ሞት ከ1940 ማለፉንና ለኮሮና ቫይረስ የተጋለጠው ሰው አጠቃላይ ቁጥር ከ125,000 በላይ መሆኑን አሳውቋል። 235 ሰዎች በጽኑ ህመም ላይ እንደሚገኙ ሚኒስቴሩ ገልጿል። ለዜና የተያዘው ሰዓት አበቃ። ክቡራትና ክቡራን አብራችሁን ቆዩ እስከ ምሽቱ 4 ሰዓት። ወደ አሉላ ለመለሳችሁ
ጤና ይስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ታህሳስ 25 2013 ዓ.ም የራዲዮ መጽሔት ተጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። በቀጥታ ወደ ዝግጅቶቹ ከማምራታችን አስቀድመን በራዲዮ መጽሔት ወግ መሰረት ሳምንቷን ምርጥ ግጥም እናስቀድም። ለሹመት ሽልማት የታደሉት ሁሉ ቢሻይ ጀነኑ ቢሻይ ሸልኑ፣ እኔስ በበኩሌ ካጀብ ተገኝ እንደ ፍላጎቴ ልኑር በምርጫዬ። ሹመት ሽልማቴ ይህ ነው አለኝታዬ። ንጉሥ የወደደው ዙፋን የተጠጋ መልአክን ይመስላል ክንፉን የዘረጋ። ዋ ይሻለዋል ቢዝ ኩራቱን በወግ በፈካበት ፀሐይ እንዳይጠወልግ። ንጉሥ ነበልባል ነው ሲጠጉት ይፋጃል፣ ቢከፋም ቢለማም ቢርኩት ይበጃል። ስንቱ የጦር ጀግና የሺህ ድሎች ጌታ ጠላትን ረፍርፎ አሳዶ የረታ። በአንዲት ቅንጣት ስህተት በእምንት ወለምታ ማረጉን ተገፎ ተዋርዶ ትምታ። እኔ ይሻል ከሁሉም ከምኑም የሌለው ቆሽቴን ከማቃጠል ከሽምሽር የቀረው ከመወዳትና ከምወደው ድርሰት ማንም ሰው ሳይለየኝ ኖር ያለው ስደሰት። ታዲያ እልል ልበል እንጂ እልል ባሌ ሆይ፣ ተስፋና ትፍስት አንድ አይደሉም ወይ? ጎ ሲቀድ በሚል ርዕስ በኢትዮጵያ ዘመን አቆጣጠር በ2002 የ50 ዓመታት የተመረጡ ግጥሞችን አካቶ ካሳተማት የግጥም መድብል ባገኘናት ለሹመት ሽልማት የተሰኘችውና ለምሽቱም የራዲዮ መጽሔት መክፈቻ በመረጥናት የተስፋዬ ገሰሰ ግጥም ዝግጅታችንን ጀምረናል። አሁን የመክፈቻዋን ስም እናስከትል። ኢግልስ የሙዚቃ ባንድ ናቸው። ፋንኪ ኒው ይርስ በሚል ይህን ተከታዩን የአዲስ ዓመት ዜማ የሚጫወቱልን የወቅቱ የኢትዮጵያ ይዞታ ግጭትና ሰላም፣ በአንድ አገር ሕዝብ አብሮ የመኖር ዕጣ ላይ የተደቀኑ ፈተናዎች፣ መንስኤዎቻቸውና ወደፊት የሚያራምዱ መንገዶች በትላንትናው ምሽት የተጀመረ የክርክር ፕሮግራም ትኩረት ካደረገባቸው ጭብጦች ውስጥ ናቸው። የክርክሩ ተሳታፊዎች በኢትዮጵያ ጉዳዮች ዙሪያ በመጻፍና በመሟገት የሚታወቁ ሁለት ከፍተኛ እውቅና ያላቸው የሕግ ባለሙያዎች ናቸው። የምሽቱም ሁለተኛ ክፍል ክርክራቸው በመጀመሪያው ክፍል እልባት ካደረጉበት ይንደረደራል። ራሳቸውን የሚያስተዋውቁበትን እናስቀድም።
አመሰግናለሁ። አወል ቃሲም አሎ እባላለሁኝ። የህግ ባለሙያ ህግ የተማርኩት አዲስ አበባ ዩኒቨርሲቲ ነው። አሁን ዩናይትድ ኪንግደም ውስጥ ኪዊል በሚባል ዩኒቨርሲቲ ሲኒየር ሌክቸረር የህግ ትምህርት ቤት ውስጥ አስተምራለሁ። ከዛ በተረፈ የሆርን ኦፍ አፍሪካ ፖለቲካዊ ጉዳዮች ላይ፣ ስቴት ፎርሜሽን ላይ አንዳንድ እይታዎችን እሰጣለሁ። በተለይም ኢትዮጵያ ላይ ከጊዜ ወደ ጊዜ ስትራክቸራል የሆኑ ነገሮች ላይ እንደዚሁም ታክቲካል የሆኑ ፖለቲካዊ ጉዳዮች ላይ እጽፋለሁ፣ አስተያየት እሰጣለሁ።
አመሰግናለሁ ስለጋበዝከኝ። ዶክተር አወልም ዌልካም፣ ዝግጅት ላይ ለውይይት ስለቀረብክ ደስ ብሎኛል። ደረጀ ደምሴ ይባላለሁ። ቦስተን ነው የምኖረው። ላለፉት 23 ዓመታት በቦስተን የህግ ጠበቃ ሆኜ በመንግስትም በግል ድርጅቶችም በተለያዩ የህግ ድርጅቶች ሰርቻለሁ። አሁን የራሴ የህግ ፈርም አለኝ። 4 ጠበቆች አሉት። በትምህርት በኩል የመጀመሪያ ዲግሪን በመንግስትና ፖለቲካ ገቨርንመንት ኤንድ ፖለቲክስ በሚባል ዲግሪ ጨርሼ ከዛ በኋላ የህግ ትምህርት ቤት ገብቼ በጁሪስ ዶክተር ዲግሪ ተመርቄያለሁ እና ብዙ የምሰራው በግለሰቦች መብት ዙሪያ ነው። በወንጀል የተከሰሱ ግለሰቦችን በፌዴራልም በስቴትም ሪፕሬዘንት አደርጋለሁ። የስቴቱ የፓብሊክ ዲፌንደር ኤጀንሲ ምክትል ቼር ነኝ። እንደገና ሎየሮችን በማሰልጠን ተመርጬ በስቴቱ ላለፉት 15 ዓመታት የተለያዩ ኮንቲኒዩንግ ሊጋል ኤጁኬሽን ይባላል ቀጣይ የህግ ትምህርት ሰጣለሁኝ። የአሜሪካ ሲቪል ሊበርቲስ ዩኒየን የነጻነት መብት የሚጠብቅ ድርጅትም በምክትል ፕሬዚዳንትነት አገልግያለሁ። የተከላካይ ጠበቆችን ፕሬዚዳንት ሆኜ ሰርቻለሁ ለዚህ ስቴት እና ብዙ ኢንትረስቴ የግለሰብ መብትን በተመለከተ ነው።
ጦርነት የመጨረሻ አማራጭ ነው የሚለውን ሁለታችሁም ተስማምታችሁበታል፣ ብዙዎችም የሚስማሙበት ይመስለኛል። ነገር ግን ጠቅላይ ሚኒስትር አብይ ከአሁን ቀደም የሚወቀሱት በሀገር ውስጥ በሚታዩ ቀውሶች እርምጃ አይወስዱም፣ ታጋሽነታቸው ከመስመር ያለፈ ነው። ፍጥጫ ከገቡት የክልሉ አስተዳደርም ከህወሓት አመራሮችም ጋር ህጋዊ እርምጃዎችን ለመውሰድ ዳተኛ ናቸው። በሞከሩም ጊዜ አቶ ደረጀ የገለጿቸውን አይነት ምላሾች ሲሰጡ የኃይል እርምጃዎችን ላለመውሰድ በሚያደርጓቸው ቁጥብነቶች ደካማ መንግስት ተመስለው ይቀርቡ ነበር እና አንድ ጦር ላይ የተፈጸመ ጥቃት መሆኑን ትክክል ነው ብለም ከተቀበለን የህወሓት አባል የሆኑ አንድ ሰው አስቀድሞ ለመከላከል የተደረገ እርምጃ መሆኑን
ከዚህ ቀደም ተናግረዋልና የህወሓትን የራሱን ምንጮች መሰረት አድርገን እናም ይህ እርግጥ ከሆነ መቼ ነው አንድ መንግስት የኃይል እርምጃ መውሰድ የሚችለው?
ከህግም አንጻር ዶክተር አወለ
አመሰግናለሁ። ይሄ ፋክትን በተመለከተ ሁለታችንም የመጨረሻው ላስት ሪዞርት መመቸር አለበት የሚለው ነገር ላይ የምንግባባ ከሆነ ሁለተኛው አይ ቲንክ አስፈላጊው አድረስ መደረግ ያለበት ጥያቄ እሱ ያነሳው እውነትም የፌደራል መንግስት እንደሚለው የትግራይ ክልል መንግስት የፌደራል ኃይልን አጥቅቷል አላለም። ያንን በተመለከተ አብዛኛው ኢንፎርሜሽን የሚያሳየው የትግራይ መንግስት ያንን እንዳደረገ ነው። ያንን ያደረገበት ምክንያት ያደረገ ምንድን ነው የሚለው ላይ የፌዴራል መንግስት ኦልሬዲ የትግራይ መንግስትን ለማጥቃት ዝግጁ ስለነበረ፣ ጦርነት ኤሚነንት ስለነበረ የትግራይ መንግስት ከውስጥ በመከላከያ ኃይል እዛ ከሰፈረው መከላከያ ኃይል የሚጠቃ ከሆነ በሰሜን በኩል በኤርትራ የሚጠቃ ከሆነ በደቡብ በኩል በኢትዮጵያ የሚጠቃ ከሆነ ራሱን መከላከል የሚችልበት እድል ምንም ስላልነበረ በዛ አይነት መልኩ ነው ለሪስፖንድ ያደረጉት ነው። ስለዚህ ማንኛውም ለጦርነት ተዘጋጅቶ እዛ ቦታ ላይ አፋፍ ላይ እየደረሰ በዛ አይነት መልኩ ራሱን ተከላከለ ብባል እኔ ምንም የሚገርመኝ ነገር አይደለም።
ግን እዚህ ላይ
ዋናው ፖይንት ሲጀምር የኢትዮጵያ መንግስት ይህንን ነገር ወስዶ የጦርነት በር ላይ ማድረስ አልነበረበትም ነው። እዛ ጋር መድረስ አልነበረበትም በምንም መልኩ አንድ ጊዜ። ስለዚህ ጦርነቱ የተጀመረው የኢትዮጵያ መንግስት ኃይሉን ወደዛ ካጠጋና ጦርነት ኤሚነንት በሆነበት ሰዓት ነው። ስለዚህ ከዛ በፊት ዝግጅቶች በሁለቱም ጋር እንደነበሩ እናውቃለን። የተለያዩ ኃይሎች በተለይም የአማራ ክልል ፕሮስፔሪቲ ፓርቲ ቲፒኤልኤፍ እና ኦነግ መውደም አለባቸው፣ እንደዛ ካልሆነ ሰላም ሊኖር አይችልም የሚሉ ነገሮች በሰፊው ይሰሙ ነበረ። ሁለቱም መንግስታት ለጦርነት ሲዘጋጁ እንደነበረ እናውቃለን። የኤርትራ ጫና እንደነበረ እናውቃለን። እሱ የኔ ትልቁ ፖይንት ምንድን ነው፣ ጠቅላይ ሚኒስትሩ ትልቅ ሀገር እንደሚያስተዳድሩ ግለሰብ ጦርነትን ሩል አውት ማድረግ መቻል ነበረባቸው። ነገሮችን ገፍተው እዛ ማድረስ አልነበረባቸውም። ኢትዮጵያን ለማሻገር በጣም ሰፊ እድል ነበራቸው። ስትራቴጂክ የሆኑ ስህተቶችን በመፍጠራቸው ነው ወደዛ ይሄን ነው የሚል አመለካከት ነው ያለኝ እኔ።
መልካም።
እዚህ ላይ
አቶ ደረጀ እድሉን ሰጥቶታለሁ። በምትሰጧቸው አስተያየቶች ላይ መደዳውን እንግሊዝኛ ቃላት ከተነገረ ለአድማጮች በግልጽ የመረዳት እድሉን ይቀንሳልና በተቻለ መጠን በአማርኛ ተመጣጣኝ ትርጉሙን ለመግለጽ ሞክሩ። እሺ፣ አቶ ደረጀ እድሉ እርሶ ነው።
እሺ፣ አሁን ዶክተር አወል ያለው በጣም ራሱን በራሱ የሚጻረር ንግግር ነው። ለምንድን ነው ያልኩት? ጦርነትን የመጨረሻ ምርጫ ማድረግ አለበት መንግስት። ቲፒኤልኤፍ ግን ጦርነትን የመጨረሻ ምርጫ ሳያደርግ ቀድሞ ማጥቃት ይችላል። ይሄ ሊሆን አይችልም። ቲፒኤልኤፍም እኮ ራሱን የቻለ የጦርነትን የመጨረሻ ምርጫ ማድረግ ኃላፊነት አለበት። ስለዚህ ጦርነትን የመጨረሻ ምርጫ የሚያደርገው ገና ለገና ያኛው ሰውዬ ሊያጠቃኝ ይችላል ብሎ ጦርነትን የመጨረሻ ምርጫ አድርጌያለሁ ግን ሊያጠቃኝ ስለሚችል አጠቃዋለሁ የሚባል ሎጂኩም አስተሳሰቡም ትክክል አይደለም። የኢትዮጵያ መንግስት ለጦርነት ተዘጋጅቷል የሚለውንም አልቀበለውም። ምክንያቱም ኢንፋክት እንግዲህ መንግስት የሚለውን እንሰማለን፣ ከዛም ተቋም የሚለውን እንሰማለን። ግን ወታደሮቹ እዛ ቦታ የነበሩ ኢንተርቪው ሲደረጉ ሰዎቹ የሚሉትን ለማዳመጥ ሞክሬያለሁ። አንዳንድ ጊዜ ተነግሯቸውም ሊናገሩ ይችላሉ። ግን ካነጋገራቸው እኔ ብዙ ሺህ ሰዎች ኢንተርቪው አደርጋለሁ ከስራዬ ጋር የተገናኘ እና አነጋገራቸውን አያለሁኝ። ስሜታቸው ፊታቸው ላይ የሚነበበውን ስሜት አያለሁኝ። እና ዝግጅት ሳያደርጉ እንዳውም ዝግጅት ማድረግ ነበረባቸው። ዝግጅት ሲያደርግ ደግሞ የቆየው ማን እንደሆነ ደግሞ ግልጽ ነው። ለማንኛውም ግን የዛን ቀን ጥቃት ባይደረግ ኖሮ ጦርነት ሊጀመር ይችላል ብሎ ለመናገር አይቻልም። ላይጀመርም ይችል ነበር። ጦርነቱ የተጀመረው ጥቃት ስለተደረገ ነው። ጥቃት ያደረገው ደግሞ የክልል መንግስት። ጥቃት ደረጃ ምን አደረሰው? አንድ የክልል መንግስት መጀመሪያ ደረጃ ችግሩ እኮ የክልል መንግስት ሚሳይል ላውንቸር ታጥቆ ልዩ ኃይል አዘጋጅቶ ወደ 200 ሺህ ሰው አሰልጥኖ የዚህ አይነት ስርዓቱ ራሱ ትክክለኛ ስርዓት አይደል እና የነበረው የሊጋል ስለ ህጉ ብንነጋገር የተሻለ ነው። ስለ ስትራክቸሩ ይሄ ጦርነት የመጣው በስትራክቸሩ ድክመት ነው፣ በነበረው የህግ ስርዓት ድክመት ነው። የህጉ ስርዓት ችግራችንን በፍርድ ቤት የመጨረስና የማቃለል መብት የእውነተኛ መብት ስላልሰጠን ነው። ሱፕሪም ኮርት ስለሌለን ነው። ሱፕሪም ኮርቱ የህገ መንግስት ጉዳዮች ስለማያይ ነው። ብዙ ድክመቶች አሉ የኢትዮጵያ ስርዓቱ። የኮንስቲቱሽናል ኢንኩሪ ካውንስል ተብሎ የሚከሰሰው የምርጫ ቦርድ ከሱፕሪም ኮርት ኮንስቲቱሽናል ኢንኩሪ ካውንስል ከሚባሉት ጋር ውይይት አድርጎ የሚታይበት ስርዓት ራሱ ትክክል አይደለም። ኮንስቲቱሽኑን የሚፈታ ፍርድ ቤት መኖር አለበት። ያ ስለሌለ ህገ መንግስት ይከበር ተብሎ ሰላማዊ ሰልፍና ድንጋይ መወርወር፣ ህገ መንግስት ይከበር ሲባል ፍርድ ቤት ነው የሚካሄደው። እና ህወሓት ባቋቋመው ስርዓት መዳኘት መቻል ነበረበት። ራሱ በመሰረተው የህግ ስርዓት ያለውን ተቃውሞ በፍርድ ቤት መፍታት ነበረበት። ያ ስርዓት ለማንም ተቃዋሚ ለየትኛውም ያገለግላል ብሎ ያቋቋመው ኢህአዴግ ነው። ቲፒኤልኤፍ ያቋቋመውን ህግ በጣም እንደሚያውቀው ገምታለሁ። በዛ መዳኘት መቻል ነበረበት።
መልካም።
ችግር ላይ ደረስነው ስላልተዳኘ።
መልካም። ማያቋርጥ ውዝግብ በግራና ቀኝ የሚነሳበት ሀሳብ ነው። ሌሎች በርካታ ርዕሰ ጉዳዮች አሉ፣ በተለይ ህግን የሚመለከቱ የዜጎችን ነጻ የሚመለከቱ ሰላምን የሚመለከቱ በስፋት እንድትከራከሩ ወይ እንድትወያዩባቸው የምናደርገው።
ዶክተር አወል ሌላ ተከታይ ጥያቄ ከማንሳቴ በፊት በቀደሙት በአቶ ደረጀ በኩል ለቀረበው አስተያየት ምላሽ መስጠት የሚሹ ከሆነ እድሉን ልስጦ ባጭሩ።
አንድ አቶ ደረጃ ያነሱት ፖይንት እኔ ያነሳሁት ጦርነት የመጨረሻው አማራጭ ተደርጎ መታየት አለበት፣ የፖለቲካ ልዩነቶችን ለመፍታት ያልኩት ነገር ከትግራይ መንግስት አንጻርም ተግባራዊ መደረግ አለበት፣ ከፌደራል መንግስቱ አንጻር ብቻ አይደለም ያሉት እና ያ ተቃርኖን ያሳያል ያሉት ነገር አይ ቲንክ ችግር አለበት ብዬ አስባለሁ። አንዳንድ ጊዜ ምንድን ነው ጦርነት ኤሚነንት ነው ወይም ደግሞ በዓለም አቀፍ ሕግ ለምሳሌ አገሮች ራሳቸውን የመከላከል መብት አላቸው፣ ራሳቸውን የሚከላከሉት ሁለቱ መስፈርቶች ሲሟሉ ነው የሚባል ነገር አለ። አንደኛው በማያወላዳ ሁኔታ ከተጠቁ ነው አርምድ አታክ ከደረሰባቸው፣ ሁለተኛው ጥቃት በማያጠራጥር ሁኔታ እንደሚመጣ እርግጠኛ ከሆኑ ነው ኤሚነንት ከሆነ የሚባለው ማለት ነው። በዛ ሁኔታ አንዱ እየተዘጋጀና እያኮበከበ እየታየ ጥቃቱ እስኪደርስ ድረስ አገሪቷ ዝም ብላ ቁጭ ብላ ማየት የለባትም የሚል አመለካከት ስላለ ነው። ኢኔን ኢቨንት ይህንን አሰስመንት በምናደርግበት ጊዜ እኔ ቲፒኤልኤፍን ትልቅ ቦታ ሰጥቼው ሪስፖንስብል የሆነ አክተር አድርጌ እያየሁ አይደለም። ሪስፖንስብል አክተር አድርጌ ማየት የምፈልገው የፌዴራል መንግስቱን የሚመራውን መንግስት ነው። እዚህ ጦርነት ጋር በተያያዘ ጦርነቱ ልክ አይደለም፣ አገሪቷ ወደ ጦርነት መሄድ አልነበረባትም፣ ይሄ ሁኔታ ማንንም አይጠቅምም ብለን ስንከራከር የነበረን ሰዎች ፎር ሰም ሪዝን የቲፒኤልኤፍ ደጋፊ ሆነን እየተሳልን ያለበት ሁኔታ አለ። ከኔ በላይ ቲፒኤልኤፍን ሲቃወም የነበረ የለም። አብዛኛው እዚህ መንግስት ውስጥ ያለው
አሁን ቲፒኤልኤፍ ጋር ሰራ የነበረ ነው። ቲፒኤልኤፍ ያንን ስንቃወም ነበረ፣ አሁንም ቲፒኤልኤፍ እንቃወማለን። ፖይንቱ ግን የፌዴራል መንግስት ከቲፒኤልኤፍ የተሻለ ሩም ነበረው፣ ፎርመን ኦቨር የተለያዩ ሊሞክራቸው የሚችላቸው አማራጮች ነበሩ። ለአይዲያ አሁን ያለንበት ሁኔታ ኢትዮጵያ ላይ ዲሞክራሲያዊ ስርዓትን ለመገንባት የተሻለ እድል ፈጥሯል ብለው እኔ አይፋንድ በጣም አስተማሪ ነው። ስለዚህ ፋክቶች ላይ አንዳንድ ጊዜ የተለያየ አመለካከት ሊኖረን ይችላል። አብዛኛው የምንሰማው ኢንፎርሜሽን ወይ ከመንግስት ነው ወይ ከቲፒኤልኤፍ አካባቢ ነበረ። ይህንን ጉዳይ በተመለከተ ግን የኔ እይታ ሁለቱም መንግስታት ዝግጅት ሲያደርጉ ነበረ። ወደ ጦርነት ከቀረቡ በኋላ ወደኋላ የመመለሱ ትልቁ ኃላፊነት ብዬ የማስበው የፌዴራል መንግስቱ ነው። የአንድ ክልል ትንሽ ክልል ኃላፊነት መሆን አልነበረበትም።
ዶክተር አወል በዋናው በቀደመው መሰረታዊ ነጥብ ላይ አሁንም ምንጩ ተደጋግሞ የተገለጸው የህወሓት አመራር አባል ዋቢነት ነው። በጦር ሰራዊቱ ላይ ጥቃት መድረሱን መቀበል ከቻልን፣ ያ ጥቃት ከተፈጸመም በኋላ የኢትዮጵያ መንግስት ተቆጥቦ ወታደራዊ እርምጃ መውሰድ አልነበረበትም ብለው ያምናሉ?
እዛ ፖይንት ላይማ ጦርነቱ ገብተናል። በቃ ጥቃት ከደረሰ የመከላከያ ኃይሉ ላይ ኦልሬዲ ጦርነት ውስጥ ገብቷል አገሩ። እዛ ፖይንት ላይም ግን ወደኋላ ለመመለስ ብዙ አማራጮች ነበሩ። ይሄ ሁሉ አሁን በምናየው ደረጃ የተፈጠረው ዲስትራክሽን ሳይፈጠር ወደኋላ የመመለስ እድሎች ነበሩ። የትግራይ መንግስት ለመደራደር ፈቃደኛ ነኝ ብሎ ለሳውዝ አፍሪካ ፕሬዚደንት ደብዳቤ እንደጻፈ አይተናል። የተለያየ የዓለም አቀፉ ማህበረሰብ ሪፕሬዘንታቲቭ የነበሩ በዩናይትድ ኔሽንም በኢሮፒያን ዩኒየን ለኢትዮጵያ መንግስት ይህን ጉዳይ በሰላም ማለቅ አለበት የሚል ሪፕሬዘንቴሽን ነበረ። የኢትዮጵያ መንግስት ያንን መቀበል አልቻለም። አልክሌትሊ ማየት ያለብን ነገር ጦርነት አሸንፈናል የሚለው ብቻ ሳይሆን አሁን የተፈጠረው ሁኔታ፣ በዚህ ጦርነት ሂደት ሲሰሙ የነበረው ፕሮፓጋንዳ ኢትዮጵያን አገር እንደ አገር እንደ ኔሽን ቢውልድ ማድረግ የምንፈልግ ከሆነ እዛ ላይ ያለው ኢምፓክት ምንድን ነው ነው። ይህን ደግሞ ማየት ያለብን ዝም ብለን ከትግራይ አንጻር ብቻ ሳይሆን ሌላውስ አካባቢ ሲደረግ የነበረው ነገር ምንድን ነው። አቶ ደረጀ የህግ የበላይነትን፣ የፍርድ ቤት ነፃነትን ጠቅላይ ሚኒስትሩና የህግ አስፈጻሚው አካል ትግራይ ሄዶ ግለሰቦችን መያዝ አለመቻሉን እነዚህ አይነት ነጥቦችን አንስተዋል። ሌላውስ አካባቢ ላይ የህግ የበላይነት እየተከበረ ያለው ምን ያህል ነው? ጠቅላይ ሚኒስትር አብይ መንግስት እዛ ሄዶ እነዚያ ነገሮች ማድረግ አለመቻሉ ብቻ ሳይሆን ፍርድ ቤቶች አዲስ አበባ ላይ ሌሎች ክልሎች ላይ የታሰሩ ግለሰቦችን ይፈቱ ሲሉ እየተፈቱ ነው ወይ? አይ ቲንክ ስለ ህግ የበላይነት ተቆርቁረን የምናነሳ ከሆነ አስፍተን ማየት መቻል አለብን። ችግሩ እጅግ በጣም ጠለቅ ያለ ነው።
ገብተን እንመለከታለን። ብዙ ጥያቄዎች አሉ። በቀዳሚነት የወረወርኩት አንድ ጥያቄ ነው። እንግዲህ ረዘም ያለውን ሰዓት የወሰደው
አንድ የምጠቅሰው ነገር አለ። ምንድን ነው ዶክተር አወል ስለ ኢንተርናሽናል ህግ ጠቀሱ። እኔ አይ ቲንክ ትልቅ ሚስኮንሰፕሽን አለ እዚህ ላይ። ሰዎች ክልሎችን እንደ መንግስት የማየት ኢንተርናሽናል ህግ በአንድ ክልልና በአንድ ፌዴራል መንግስት መካከል ያለውን ግንኙነት የሚነካ ኢንተርናሽናል ህግ የለም። ኢንተርናሽናል ህግ በአንድ ሀገር እና በሌላ ሀገር መካከል ነው እንጂ በአንድ ሀገር ውስጥ ያለ አንድ ክልል፣ አንድ ስቴት እና ፌዴራል መንግስት ጋር ያለ ግጭት ኢንተርናሽናል ህግ አይመለከተው።
እንደዛ አላልኩም።
ይሄ ኖ
እንደዛ አላልኩም። ጀስት ነገሩን ለማሳጠር የኤሚነንስን ጉዳይ
ሰዎችን
ኮንትራዲክሽን አለ ያልከውን ፖይንት ኢሉሲዴት ለማድረግ ያንን እንደ ምሳሌ ወሰድኩኝ እንጂ በትግራይ መንግስትና በፌዴራል መንግስቱ መካከል ያለው ጦርነት በዓለም አቀፍ የሚገዛ አላልኩኝ።
አይ ጦርነት አጀማመሩን ምክንያት ፕሪኤምፕቲቭ ስትራይክ፣ ቀደም ብሎ የራስን የመከላከል ጥቃት በኢንተርናሽናል ህግ ይደገፋል ስላልክ ነው። በኢንተርናሽናል ህግ አይደገፍም። አንድ ክልል
ይደገፋል አላልኩኝ። በላይ
ኢንተርናሽናል ህግ ይጠቅሳል አንድ ሀገር ሊጠቃ ከመሰለው ቀደም ብሎ የማጥቃት መብት ይሰጣል። የተወሰኑ ቅድመ ዝግጅቶች ወይም ቅድመ ነጥቦች እስከተስተካከሉ ድረስ እስካሉ ድረስ የሚል ነገር የጠቀስክ ይመስለኛል ካልተሳሳት። ለማለት የፈለግኩት በኢንተርናሽናል ህግ አንድ ስቴት ፌዴራል መንግስትን ገና ለገና ያጠቃኛል ብሎ እንዲያጠቃ የሚፈቅድ ህግ የለም። ኢንፋክት ውጭ ሀገር ያሉ ሰዎች ዳኙኝ ብሎ መጥራትም አይችልም። የውጭ ሀገር መንግስት አያገባውም። አንድ ስቴት እና ፌዴራል መንግስት ስላለው ግንኙነት እርዳታ ለመስጠት ሊያገባው ይችላል። መድኃኒት ለመላክ ሊያገባው ይችላል። ግን በአንድ ፌዴራል መንግስት እና በአንድ ክልል መንግስት መካከል ያለውን የስልጣን ተዋረድ ግንኙነት በዳኝነት እና በሽምግልና ለመቀመጥ የሚፈቅድ ኢንተርናሽናል ስርዓትም የለም እስከማውቀው ድረስ።
አይ ቲንክ ስለ ዓለም አቀፍ ህግ እናደርገው እና ክርክሩን የሲቪሊየንስ የግለሰቦች ወይም ደግሞ ታጣቂ ያልሆነው ኃይል ተጎጂ በሚሆንበት ጊዜ ጦርነቱ በአንድ አገር ክልል ውስጥ የሚደረግ ጦርነትን ቢሆን የዓለም አቀፉ ህብረተሰብ አያገባው።
እሱን ስማማል። ሲቪሊያንን በተመለከተ ግለሰቦች ሲቪሊያኖች መጎዳት የለባቸውም። እነሱን ለጉዳት ለጥቃት የሚያደርስ ሲቪሊያን ጋር ተከልሎ ራሱ ጦርነት መጀመር ራሱ ወንጀል፣ ሲቪሊያን ያለበትን ቦታ ጠላትን ሳይለዩ መምታትም ወንጀል ነው እና እነዚህ ላይ እንስማማል።
መልካም። የምትስማሙበትን ነጥብ እንያዝና በተለየ ዜጎችን የሚመለከቱ በሀገር ውስጥ ባሉ ቀውሶች በተለያየ ቦታ ትግራይን ጨምሮ ያሉትን ሁኔታዎች የምትመለከቱባቸው ጥያቄዎች አሉ። ወደ ሌላ አንድ ትልቅ ጭብጥ እንለፍ። ሁለታችሁም በተለያየ ጊዜ አጽፋችሁበታል። ዛሬ ለሚታዩት ልዩነቶች በተወሰነ ደረጃም በምክንያትነቱ ይገለጻል። የኢትዮጵያ ፌዴራላዊ አስተዳደር አወቃቀርን የሚመለከቱ ህገ መንግስቱን የሚመለከቱት በአንድ በኩል ችግር ናቸው የሚል ወገኖች አሉ። የለም በትክክለኛው መንገድ ስላልተፈጸመ እንጂ በተለይ ደግሞ ለብዙዎች ንትርክ መነሻ የሆነው ማንነትን የጎሳ ወይም የዘውግን ማንነት መሰረት ያደረገ ብሔርተኝነት እና ኢትዮጵያዊ ብሔርተኝነት በሚሉት አስተሳሰቦች መካከል ያሉ ልዩነቶች ጎልተው እየተሰሙ ነው። የሀገሪቱንም ዕጣ ፈንታ የዜጎችንም የመኖር መብትና ህልውና አሁን ያለውንም የሰላም ጥያቄ አስመልክቶ የሚታዩ ችግሮች አሉና ዶክተር አወል እርስዎ የጻፉትን አንድ ጽሑፍ መሰረት ላድርግና ተከታዩን ጥያቄ ለእርስዎ ላስቀድም። በእንግሊዝኛ የተጻፈ ጽሑፎን በተወሰነ ደረጃ ሀሳቡ ወስጄ ነው ማነሳለሁ። በማዕከላዊ መንግስት በሚመራው የሀገር አስተዳደርና ራሱን በራሱ የሚያስተዳድር ራስ ገዝ አስተዳደር መኖር መካከል ያለ መሰረታዊ ወይም አይነተኛ የርዕዮተ ዓለም ልዩነቶች ናቸው ይላሉ። አሁን ያለውን ሁኔታ ሲገልጹ የማይታረቁ የሚመስሉም ይሏቸዋል። በልማድ የብሔር ማንነት የሚባለውን ዘውግን መሰረት ባደረገ ብሔርተኝነትና ቀደም ብዬ ባነሳሁት በኢትዮጵያ ብሔርተኝነት መካከል ያለውን ልዩነት፣ በሌላ በኩል እኔ ይበልጣለሁ ከሚል ከብዙዎች ላይ የሚጫን የብሔርተኝነት አይነት ኢትዮጵያዊ ብሔርተኝነትን ነው የሚገልጹት እና የቀደመ ያሉትን አስተሳሰብ ከማወደስ ዝንባሌ ጋር የሚያያይዙታል። እስኪ አድማጮች መረዳት በሚችሉት ዛሬ ካለ ሁኔታ ጋር የሚታየውን በእነኚህ የብሔር ማንነት ጥያቄዎችና ኢትዮጵያ የብሔርተኝነት መካከል ያለውን ልዩነት እርስዎ እስከሚረዱ ድረስ እንዴት ነው ዛሬ ላሉ ችግሮች ያዋጡ ምክንያት የሆነ?
አድማጮች፣ በኢትዮጵያ ወቅታዊ የፖለቲካ ይዞታ በአንድ አገር ሕዝብ አብሮ የመኖር ዕጣ ላይ የተደቀነ ፈተናና መንስኤዎቹ ብሎም ወደፊት ሊያራምዱ የሚችሉ መንገዶችን በሚፈትሹ ልዩ ልዩ ጭብጦች ዙሪያ የያዙት ክርክር አላበቃም። መጪው ሳምንት ፕሮግራማችን ይቀጥላል። ለአሁኑ ግን እንግዶቻችንን ዶክተር አወል ቃሲም አሎንና አቶ ደረጀ ደምሴ ቡልቶን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
ከበደ ሚካኤል አንዲት እንደ ጉባኤ ቀና አለች እና እኔም ዘርፍ ያሳለሁ።
እስኪ
ከበደ ሚካኤል እንዲህ ብለው ይገኛሉ፣ ለሁሉ ጊዜ ያለው ብለዋል ሰለሞን። እጠይቀው ነበር በተገናኘን፣ ሞት የሚሞትበት ጊዜው መች ይሆንም? እኔ ከተላቸው ሸልፍ ይህ ዘልፍያቸዋል። ሞት ሊሞትም ክርስቶስ በስብሐት ዳግመኛ ሲመጣ የሞተው ሲነሳ የሚሞት ሲታጣ ሞት ከናካቴው ያኔ ይሆናል ሞቱ በክርስቶስ ምጽአት ባሉ ማህለክቱ በክርስቶስ መንግስት ባሉ ማህለክቱ።
ራሳቸው የቅርስ ያህል የገዘፉ ለሚወዷቸው ወይ ለጥበብ አድናቂዎቻቸው ብቻ ሳይሆን ለሀገርም ጭምር ለጠፋው የቅርስ ቅብብሎች ማሳያ ሆነው በሕይወት ከቆዩ ከእርሱ ትውልድ አንጋፋዎቹ አንጋፋዎች ጥቂት ጉምቱ ከያንያን ውስጥ አንዱ ነበር። በ84 ዓመቱ ከዚህ ዓለም በሞት የተለየው ዘርፈ ብዙ ከያኒና መምህር ተስፋዬ ገሰሰ ቀድሞ ባልደረባዬ አዲሱ አበበ ጋር ነበር ጋሽ ተስፋዬን ያነጋገር ነው። አዲሱን ለናፈቃቸው የመጽሔት አድማጮች ሌላም መልካም አጋጣሚ ይሆናል ብዬ ተስፋ አድርጋለሁ። አሁን ወደ ምልልሳችን። አዲሱ ጋሽ ተስፋዬን ለማስተዋወቅ ብዙ ጉዳዮችን መለካካት አለብን። ጋሽ ተስፋዬ ብዙ ሰው ነው እንደምታውቀው፣ ተዋናይ፣ ጸሐፊ ተውኔት፣ ገጣሚ፣ ተርጓሚ፣ መምህር እንዲሁም አዘጋጅ እንዳልኩት ብዙ ሰው ነው። ለሁሉም ጋሽ ተስፋዬ በቅድሚያ እንኳን ደህና መጣ።
ያልገባበት የሙያ መስክ ያረገጠው መድረክ የለም። ከሁሉ በፊት አንተ ያልን የማቅረባችንን ያህል የህዝብ ሰው ነህና አንተ ብንልህ ቅር አይልህም?
ምንም ቅር አይለኝም። ከአንቱታው አንተው ይሻላል። አንቱታ አይጥ ማለት ነው በኦሮምኛ።
እንግዲህ የለም የቃሉን አጠቃቀም ዛሬ ይህን ከአንተ ከተማርን በኋላ ከአንተም አልፈን ሌሎችም ጋር የምንጠቀምበት ሁኔታ ላይ ቆጠብ እንላለን
ከዚህ ምክር በኋላ።
እውነት ነው። እንደውም አሉላ ብዙ ጊዜ ሰዎችን አንቱ እያለ ያስቸግረኛል። ኧረ እባክህ እለዋለሁ።
እውነት ነው አዲሱ። ሌላ ጊዜ በዚያ መልኩ የምገፋፋም ቢሆን ጋሽ ተስፋዬን ይዘው ግን እንደዛ ማድረግ የሚቻል አይመስለኝም። ወዲሁም አሁን የነገረን አስተያየት አለ።
በጣም ደስ ይለናል በድጋሚ ስናገኝ። ከዚህ ቀደም አንድም እዚህ መጥተህ ሌላም ደግሞ በስልክ ባጫጭር ናገኘ ነው።
የቲያትርና የሲኒማ ጉዳዮች ሲነሱ እንዲሁ በስልክ ደጋግመን እናገኘሃለን። አዲሱ እንዳለው ታዲያ በአካል ተገኝተህ ይበልጡን ደግሞ ስለ ስራና ህይወትህ የምንነጋገርበት የመጀመሪያ አጋጣሚ ነው የዛሬው። አዲሱ ከዋናው ጉዳይን ጀምር።
መልካም እንግዲህ ዋናውን ጉዳይ በተለይ አንተ በቦታው ተገኝተህ አይተሃልና መነሻም የሆነን እሱ ነው። አንተም ታብራራለህ፣ ወደ ኋላም አድማጭ ነገሩን ያገኘዋል ብዬ አስባለሁ።
ልክ ነው። እዚህ በአሜሪካን ሀገር የሚገኘው የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ የእድሜህን አብላጫ ጊዜ ኪነጥበቡ ዓለም ያበረከትከውን የላቀ አስተዋጽኦ ከግምት ያስገባ ክብር ተመርጠህ የዘንድሮ ተሸላሚ ነበርክ። ከሁለት ሳምንት በፊት በነበረው ስነ ስርዓት ላይ ተገኝቼ ተከታትያለሁ። በቅድሚያ እንኳን ደስ ያለ
በአምላክ
ሲድ። አሁን ለሽልማት ቢያበቃህም ከሙያህና ከብቃት አንጻር እንደውም የዘገየ ሽልማት ሊባል ይችላል። ትልቁ ነገር ግን እውቅና ሰጥተው እዚህ አክብረው ጠርተው መሸለማቸው፣ በተለይም ደግሞ ከቀድሞ የኢትዮጵያ ጠቅላይ ሚኒስትር ከነ አክሊሉ ሀብተወልድ ጋር አብረህ መታሰብህ ደስ ይላል። በሆን ታሪካዊ ነው እና ምን ተሰማ?
የአጋጣሚ ነገር ነው። አፈ ትእዛዙ አክሊሉ ሀብተወልድ ታላቅ ጠቅላይ ሚኒስትር ስቴትስመን የነበሩ ሰው ናቸው በኢትዮጵያ ታሪክ ውስጥ እና እሳቸው በሚዘከሩበት እና በሚከበሩበት ጊዜ እኔም አንድ ላይ መነሳቴና መከበሬ በጣም የሚያስደስት ነገር ነው። ለእኔ ብቻ ሳይሆን ከእኔ ጋር ሌሎችም በዚሁ ከእሳቸው ጋር ለመሸለም መብቃታችን ትልቅ ነገር ነው። ምክንያቱም ይህንን 23ኛውን የሽልማት በዓል ልዩ በጣም የሚያደርገው የእሳቸው ፖስት ይመስል ድህረ ሞት መዘከር ስለሆነ እኛ ሀገር ሞተ ሞተ ነው፣ ተረሳ ተረሳ አይነት ነገር እየሆነ ነው። እናሳቸው 66-67 ዓመተ ምህረት ጭፍጨፋ በኋላ እስካሁን ድረስ በርካታ ዓመታት አልፈዋል እና መታሰባቸው እና መሸለማቸው ለሲድ
ማህበረ ግዩራን ዘረ ኢትዮጵያ ነው። ጥሩ ትርጉም ነው።
ምን ማለት ነው? ሁሉ ግዩራን
የግዕዝ ቃል ነው። ስደተኛ ማለት ነው ብለውኛል። ግዕዝ የሚያውቁ አላ በስደት ያለው ኢትዮጵያውያን ማህበር ወይም ስብስብ መሆኑ ነው።
ዳያስፖራ የሚለውን ነገር ለማለት ነው።
አዎ ጥሩ ትርጉም ነው። ቀደም ሲል ያልከው ግን ሀገር እዚህም ይኖራል። አንድ ጊዜ ሞተ ነው። ከሞተ ሰው አይታሰብም። ትልቁ ነገር አሁንም እዚህም ኢትዮጵያም እየተለመደ ነው። በህይወት ያሉትን ለሀገርም ለወገንም አስተዋጽኦ ያደረጉትን ሰዎች እውቅና የመስጠት የመሸለም ነገር ተጀምሯል። እና አሁን እንዳንተ አይነቶቹን ታላላቅ ኢትዮጵያውያን በህይወት እያሉ ማሰብ ተገቢ ነው። እና በአክሊሉ ጊዜ ሲድ አልነበረም ወይም ሌላም እንኳን ሲድ ሌሎችም አልነበሩም። እና ግን ማስታወሳቸው እነሱንም ያስመሰግናል። ዋናው ግን በህይወት እያሉ መሸለሙ ነው ጥሩ ነገር። እና በተለይ ለሽልማት ስትቀርብ ብዙ ሰዎች ታገኛለህ። የቀደሙ ሰዎች አንተን የሚያውቁ የሚያከብሩ፣ የሚያደንቁ ታገኛለህ። እዛች አዳራሿ ውስጥ የነበረውን ስሜት አሉላም እዛ ነበር ያክልበታል። ምን ስሜት ነበረ ያኔ?
እንግዲህ ቅድም እንዳልከው ጸሐፊ ትእዛዝ አክሊሉ ሀብተወልድ ጋር መሸለሙ ትልቅ ስሜት ነው የሚሰጠኝ። ልዩ ያደርገዋል አደረገው ሁናቴውን። ከዚህ በተረፈ ደግሞ ከኔ በፊት የተሸለሙና ዛሬም በዛን ዕለትም ከኔ ጋር የተሸለመ የኔ ሙያ ሰዎች አሉ። ለማስታወስ ያህል ለምሳሌ ጸጋዬ ሎሬት ጸጋዬ ገብረ መድኅን ተሸልመዋል። የዓለም ፀሐይ አልነበረችም እንጂ እዛ ላይ እሷም ተሸልማለች ይመስለኛል። አዎ በዛን ዕለት ደግሞ ታማኝ ነበረ። እነዚህ ሁሉ የሙያዬ ተጋሪዎች ናቸው እና ጸጋዬ ከበኔ እድሜ ያለ ሰው ነው የነበረው። እነዚህ ደግሞ ታናናሾችና ደግሞ ከኔም ትንሽ የቀሰሙ ናቸው። አዎ እና ከእነሱ ጋር ያለፈውም አልፎ እነዚህ ደግሞ ያሉትም አብረኝ በህይወት ከእነሱ ጋር ሆኜ ለመሸለም መብቃቴ እንደ ድልድይም አይነት ነገር አድርጌ ራሴን ተመልክቼዋለሁ እና ልዩ ደስታ ነው የተሰማኝ። ምን ልበለው እንግዲህ ሰዎቹ ልዩራኖቹ ናቸው።
ቀደም ብለን በመንደርደሪያው እንደጠቆም ነው በርካታ ስራዎችን የሰራ እንደ አንዳንዶችም ገለጣ የስራዎችን ቁጥር እንኳን አታስታውሳቸውም። በጣም ቀለል ከሚል ምናልባት የሚያንተን ጠባይና ባህሪም ጭምር የሚያሳይ ከሚመስለው ከሙዚቃው ወጣ ወዳለ ርዕስ ልውሰድህ እና ኦመር ካያም በህይወት ትልቅ ቦታ ያለው እስኪመስል ድረስ ጎልቶ ይታያል። የአገጣጠም ስልቱንም ተከትለ የራስህን ስራ መጽሐፍ አሳትም አውጥተሃል። እስኪ እናውራ ስለ ኦመር ካያም።
ኦመር ካያም ሌላ ሰው እንዲያው በህይወቴ ውስጥ የተጫወተ ሚና ቢኖርትም በዚህ በኪነ ጥበቡ በኩል ሼክስፒየር ነው። እንግዲህ ሼክስፒርን አልቀዋለሁ ከኦመር ኸያም የበለጠ። ነገር ግን የምስራቅ ደራሲ በመሆኑ እና ይህን ያህልም ደግሞ በከሪክለም ውስጥ የለም፣ እኔ በተማርኩበት ከሪክለም ውስጥ ያልነበረ ሰው እንዲሁ ጠቀስ የሚል ሰው የነበረ እና በኤክስትራ ሪዲንግ ኤክስትራ ከሪክለም ሪዲንግ ያገኘሁት ሰውና የተዋወቅሁት ነው ኦመር ኸያም እና እንትኑ ማረከኝ ፍልስፍናው፣ ድፍረቱ እና እሱ ሙስሊም ሆኖ ንብላ ንጥርጣ ነገነን እና ሙት ሲል ያው ግዕዙም ይላል ንብላ ንስተይ የሰመን መውት ነው የሚለውና ይሄ ነገር በጣም ኦሪጂናል ወጥ ያደረገው ፈላስፋ ነው። ከዚህም በተረፈ በተጨማሪ እሱ እንደምታውቁት ማቴማቲሽን ነው። አዎ አልጀብራ ነው፣ አስትሮሎጂስት ነው። ቆጠራ ድብትርና ነገር ሳይሆን ሳይንሳዊ የሆነው ትልቅ ሰው ነው። በአንድ በኩል የሳይንስ ጭንቅላት፣ በሌላ በኩል ደግሞ የኪነ ጥበብ ልቦናና ተሰጦ ሁለቱን የጣመረ ሰው በመሆኑ በጣም ነው የማረከኝ። እኔ ሂሳቡን አልችልበትም፣ አይገባኝም። ግን ወደ ኪነ ጥበቡ ሲሄድ ግሩ ነው። በአጫጭር ስንኞች የሩባአያት ነው የሚባሉት።
የኦመር ኸያም ሩባያት ይባላል። የተስፋ የገሰሰ ሩባያትም ተፈጥሯል።
ሶስቱ ግን እንደረደርና የመጨረሻዎቹን ስንኞች የሚወታ ማለት ነው ሩባያቱ እና እንደዛ ሁሉንም አድርጌ አልገጠምኩትም። እኔ በወል ግጥም ነው አብዛኛውን። አንዳንዶቹን እንደ ሩባያቶች ምሳሌዎች ያደረግኳቸው ትርጉሞች አሉ። ከዚህ የበለጠ ግን ከሁሉ የበለጠ እንዳልኩ ፍልስፍናው ነው፣ ድፍረቱ። እግዚአብሔርን ይጠይቃል። አንተ ሁሉን ነገር ስለሌ ችሎታ ያለ ሆነ ለምንድን ነው እንደዚህ ሲሰራ ዝም የሚል አይነት ነገርና ይጠይቀዋል። ደሞም ደግሞ ቡራኬውን ይመለከት እና ደስታውን ደሞ ያንኑ ያህል ደግሞ ይሄ ስሜት ርስህቱ ይገልጻል። እነኝህን ነገሮች በማድረጉ በውብ በሆነ ቋንቋ ነው፣ አረብኛ ወይም ፋርስ ነው መጀመሪያ የጻፈበት ቋንቋ። እኔ እንግዲህ እሱን አውቄ ሳይሆን ፊትጀራልድ የሚባለው ኤድዋርድ ፊትጀራልድ የሚባለው እንግሊዛዊ ያደረገው ትርጉም ነው። ዑመር ኸያምንም ራሱን በዓለም ላይ እንዲታወቅ ያደረገው እና ኤድዋርድ ፊትጀራልድ እንግሊዝኛ ግጥም ስላገኘሁኝ እሱ ደግሞ ልክ ሩአያቱን ተከትሎ በዛ ቅርጽ የሰራ ስለሆነ የኦክሶኒየን ነው። የኦክስፎርድ አርኪና ሀብት የነበረውና ጊዜ ነበረውን ነገር ለማጥናትና ፊትጀራልድ እና ጥሩ አድርጎ ጊዜ ፈጅቶ የሰራው ነገር ነው እና በዚህ ምክንያት በዛ እንግሊዝኛ ትርጉም ምክንያት ያም እንግሊዝኛ ደግሞ እንደገና ወደ ሌሎች ቋንቋዎች ለምሳሌ እንደ ፈረንሳዊኛ እንደዚህ ተርጉሞ አካብቶታል ማለት ይቻላል። የዑመር ኸያምን የሱፊ ፍልስፍናም ጭምር ነው ያለበት እና እዚህኛው ላይ ዓለማዊነቱን በደንብ አጉልቶ አውጥቶታል። ፊትጀራልድ እና የዓለም ሰው ነው፣ የደስታ ሰው ነው እና ያን ደስታና ቅድም ያልኩት ትስስትን ለመግለጽም ስለቻለ ነው። ፍቅርም አለበት እኮ እዛ ላይ እንግዲህ እና ዛሬ እንግዲህ ፍቅር፣ መጠጥ፣ ደስታ፣ መጠየቅ፣ ፍልስፍና ያለበት ለራሲ በእውነቱ አልተር ኢጎ አይነት ነገር ነው የሆነው። ስብሐት ገብረ እግዚአብሔር ለመጀመሪያው መጽሐፍ ትርጉም መግቢያውን የጻፈው እሱ ነበር። ምን ብሏል እዛ ላይ? ፊትጀራልድ ውስጥ ዑመር ኸያም ተወለደ በእንግሊዝኛ፣ ተስፋዬ ገሰሰ ደግሞ በፊትጀራልድ ውስጥ እንደ ዑመር ኸያም እንደገና በአማርኛ ወለደው ብሎ ጽፏል።
ይሄ ምናልባትም አንድ ትልቅ ጥያቄ እናነሳ ይጋብዛል። ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትን ስናይ ከቋንቋ ቋንቋ ሲቀባበል በጠቅላላ ሁኔታ ካሰብከው እንደሚባለው በቋንቋ ሽግግር ውስጥ የሚፈለጉ ሐሳቦች ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዝኛውም ቀደም እንደገለጽከው የዑመር ኸያምን የህይወት የመጠየቅ ፍልስፍናውን፣ አስተሳሰቡን፣ ነጻነቱን ቅድም ስለ ህይወት ያሉትን ምልከታዎች በሙሉ ማሻገር ተችሏል። በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በምንለው ደረጃ በአማርኛ ደግሞ እንደገና መምጣት ችሏል። እስኪ ስለ እሱ አጫውተን። ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና።
አሁን ሼክስፒርን እንውሰድ። በዓለም ላይ ከሁሉም የበለጠ ደራሲ የሚመደረክ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ እስከ ቅርብ ጊዜ ድረስ አንደኛው ተመደራቂ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይህን ያህል አይደለም። ብዙዎች እነ ሞሊየር እነዚህ ራሲን አሉ። ከእነሱ ግን ቀጥሎ ሼክስፒር ነው ያለው። ታዲያ ሼክስፒር የድሮው የኤሊዛቤትን ቋንቋው አለ እንግሊዝኛው፣ ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወይም ሩሲያንኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራሉ። ስለዚህ ምንድን ነው የሚሉት? እንዲያውም በአስር ዓመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ። ከትውልዱ ጋር የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጉ። ግን ይህም ቢሆን ስታንዳርድ የሆነው ቋንቋ አለ። ስታንዳርድ እንግሊሽ አለ፣ አማርኛም ስታንዳርድ አማርኛ አለ። እና ለጊዜው በስላንግ ፎርም የሚመጡ ጨርቆስኛ ምን እንደዚህ የሚባል አይነት ነገር ለምሳሌ አለ፣ አራዳ ቋንቋ። እና እሱ ጊዜያዊ ነው፣ ይበረታ አንድ አሰርት ቢቆይ ነው። ከዛ በኋላ ሌሎች አዳዲስ ቃላቶች ይተኩታል። እንደነሱ አድርገው የተርጎም ማለት ሳይሆን በስታንዳርዱ ጠብቆ ያንን በሰዋሱም ደረጃ ይዞ የሚሄድ ትርጉም መኖር አለበት። ቁም ነገረኛ የሆነ ነገር ሲሪየስ። እና ወደ አማርኛ በመወሰድኩበት ጊዜ ይህንን ስታንዳርድ ይዤ ነው ግዕዝ ቃላት ተጠቅም ያለሁ። ይህን ያህል ብዙ ግዕዝም ባላውቅ አንዳንድ ግዕዝ ቃላቶችን አስገብቻለሁ፣ ረድተውኛል። ይሄ ቅድም እንዳልከው ደርዝ ለመስጠት ነው ትርጉሙ። እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል። እና ስነ ጽሁፍም ደግሞ ትንሽ መሰረት መኖር አለበት። ለአንድ ቋንቋ የስነ ጽሁፍ ቤዝ መሰረት ከሌለው እድገት ያለው ነገር የመንጠቀ ነገር ለማሳወቅ ለማምጣት አትችልም፣ ያስቸግራል። ግዕዝ መንተራሻ አለው አማርኛ። በሱ ላይ ተንተርሶ እመርታ የሚያሳይ ጥሩ ሰዋሱ ከግዕዝ ወስዶ የራሱንም ሰዋሱ ይዞ መሰረት የጣለ ነው። እነዚህን ካስክ አንድን ክላሲክ ክላሲክ አድርገህ ለመተርጎም ትችላለህ። በነገራችን ላይ ጎይተንም ትንሽ ተርጉም ያለው ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋዬ ገብረ መድኅን ነው። ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ የተገኙ ናቸው። እነዚህ ሰዎች አሳይተዋል ለጸጋዬ በር የከፈቱለት እነሱ ናቸው አንገጹ። እንግዲህ ጸጋዬ ደግሞ እኔም ጸጋዬ ይህን ሀምሌትን ማክቤስን ከተረጎመ እኔ ዑመር ኸያምን እንዴት ያቀተኛል? ባይሆን ደግሞ ሶኔቶቹን ሞድሶቹን ሞክር ያለው እና ይሄ ነው እንግዲህ ትርጉም በሚባልበት ጊዜ እነዚህ መመዘኛዎች መኖር አለባቸው።
ለአዲስ ተርጓሚዎች ይህን መንገድ ለሚከተሉ በሚረዳ መልኩ ገፍቼ አንድ ጥያቄ ላስከትል። አሁን መሰረቶቹን አስቀምጠህልናል። ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋው የሚተላለፍ መልእክት ብቻ ሳይሆን የራስ ማድረግም አለ። ለዛ ቋንቋ የራሱ እስኪመስል ድረስ አሁን ዑመር ኸያምን በምንሰማበት በምናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና አስተሳሰብ ጥልቀቱን ምጥቀቱን ከራሳችን ጋር በመናዛምድ መልኩ ማምጣት ከትርጉም ያለፈ ነገር ነው። መጀመሪያ ያን ጥልቀት መንፈሱን መረዳት፣ ከዛ ደግሞ በአገሬው ባህልና ልማድ ሰዎች በቀላሉ በሚረዱት መልኩ መውረስ፣ የውርስ ትርጉም እንደምንለው ማምጣቱ ላይ እስኪ ለወጣቶች ፈንጥቅ። አሁን በጀመርከው ይሄ የራስ ማድረጉን ነገር እንደው ገፋ አድርገህ ብታብራራው።
እሺ፣ ለዚህ ምሳሌ እንግዲህ ጸጋዬን ብወስድ ይቻላል። እርግጥ ከበደ ሚካኤልን አንዳንድ ስንኞቹን ለመጥቀስ ይቻላል። አንድ ስንኝ ሉሰሪ የጸጋዬ ገብረ መድኅንን ማክቤስ፣ ይሄ ቱሞሮ ኤን ቱሞሮ ኤን ቱሞሮ የሚለውን መነባንብ ታውቁታላችሁ። ትምህርት ቤት ሳላችሁ አጥንታችሁትም አላችሁም ይዛችሁት ሊሆን ይችላል። አሁን ጸጋዬ እንዴት አድርገው ነው የሚተረጉመችን? የራስ ማድረግ የሚባለውን ነገር እንደ ምሳሌ ልስጥ። ቱሞሮ ኤን ቱሞሮ ኤን ቱሞሮ የሚለው መነባንብ ከማለቱ በፊት መክፈቻ ስንኞች አሉ። ሌዲ ማክቤስ፣ መቤት ሆይ ማክቤስ፣ ሞታ ሳያረዱት ነው ይህንን ቱሞሮ ኤን ቱሞሮ የሚለውን መነባንብ የሚጀምረው። ከተረዳ በኋላ ማክቤስ ሺ ሹድ ሀፍ ዳይድ ሂር አፍተር ዘሩድ ሀፍ ቢን አ ታይም ፎር ሰች አ ወርድ ብሎ ነው መግቢያውን ቱሞሮ ኤን ቱሞሮ የሚለውን የሚከፍተው። ጸጋዬ ምንድን ነው የሚለው? ሞቷም ረፍቷም ከእንግዲህ በኋላ ነበሪ፣ ጊዜው ሲመቻች ለዋይታና ለአዋይ። ይኸው እንግሊዞች አፐርስቴት ልብ ነው ትንሽ ነገር ናት። ውድ ሀፍ ቢን አ ታይም ፎር ሰች አ ወርድ ነው ያለው እና ያቆማት ሼክስፒር። ጸጋዬ ግን ይህንን ነገር ኢትዮጵያዊኛ ሲያደርገው ጊዜ ውስጥ ሲመቻች ለዋይታና አዋዋይ። እኛ ጋር ዋይ ዋይ አለ፣ አዋዋይም ደግሞ ለቅሶ መድረሱ መቀመጡ። እንግዲህ ተመልከት፣ ይሄ ሼክስፒር ውስጥ የለም። አንዲት እንትን ናት ያለች። ወደ አማርኛ በሚመጣ ጊዜ ይሄንን አደረግ፣ መንፈሱን ሳይተው ግን ኢትዮጵያዊኛ አድርጎት። ይሄንን ነው እንግዲህ የሚተረጉሙ ሰዎች ራስ አድርጎ የሚባለው። አንድ የራስን ባህል በደንብ አድርጎ ማወቅ፣ የራስን ቋንቋ ጥሩ አድርጎ ማወቅ፣ ሁለተኛ ያንን የሚተረጉመው መጀመሪያውን ቋንቋ ሶርስ ቋንቋውን በደንብ አድርጎ ማወቅ እና ያንን በስሜት ደግሞ አንተ እንደዛ የሼክስፒርን ስሜት መካፈል አለበት። ጸጋ ይህን ስሜት ለማምጣት ጊዜ ላይ አርቲስት መሆን አለበት። ይህንን ይዞ ነው መሰልኮም ማለት ነው። ይህም ደግሞ ትልቅ ችሎታን ይጠይቃል፣ ትልቅ ኮሚትመንትም ይጠይቃል። እና በሀሳብ ብዙ መቆየት አለበት በአንድ ነገር ላይ እንጂ እንዲሁ ዝም ብለህ ተነስተህ የምትሸጠሽጠው ነገር እንደ ጋዜጣ ጋር ነገር አይደለም።
አዲሱ ተዋናዩን ተስፋዬን አግኝተናል በጣም ውስጥና ወደ ቲያትሩ እንሂድ። ዑመር ኸያም ሳይሰርቀን
መጠቅ ያለ ነገር ነው ያወራችሁት። ጋሽ ተስፋዬ ራሱ መድረክ ላይ ያለ አክት እያደረገ ነው የሚመስለው የጋሽ ጸጋዬን ሁኔታ ሲገልጥ። ስለ ትውልድ ቅብብል እንድታወራ ነው የምፈልገው። ከአንተ በፊት የነበረው አሉ፣ የአንተ ዘመን አሉ፣ ከአንተ ደግሞ መለስ ብሎ የመጡት አሁን እነ ዓለም ፀሐይ ነጌትነት በዛ ግድ፣ ከዛ ደግሞ አሁን ልጆቹ አሉ እንደነ ሽመልስ ሰሩ እንደነ ዓለማየሁ የመሳሰ። ይህን የትውልድ ቅብብሎች እስቲ በተመለከተ ትንሽ ንገረን። እዛ ውስጥ ሁሉ አልፈሃል።
እድሉን ከሰጡኝ ነው አይ አሁን እኔ ሸምልሃል ብለው ትንሽ ወደኋላ ሸሻርገው።
ዩኒቨርሲቲም አታስተምርም ምንም አልሰጠህም እናውቃለን። ግን እስቲ በዛ ውስጥ ስላለፍ ከአንተ አንድ ደረጃ ወደኋላ ተመልሰ የአንተንም ዘመን ይዘ ንገረን።
በጣም ትልቅ ጥያቄ ነው ጠየቃችሁ። የሚፈትነኝ ነው ነገሩ። አንድ በኩል ቅር የሚሰኝበት ነገር አለ። ምክንያቱም ቀደም ሲል የነበረውና መቆየት ያለበት ቅርስ ሲተውና ሲናቅ እና ሲበረዝ ደስ አይልም። የውጭውም ደግሞ ጫና አለ። እንደ እንግሊዝኛ በቋንቋ ሄድን እንደሆነ በዘፈን ጃዙም ሆነ ይሄ ፖፑ እና ሬጌው ከነበረው ጎፈሬ ጎፈሬ ሳንሲንቆና ክራር ፋኖ እና ዋሽንት ጋራ ሲውጠው እንግዲህ ይሄ ወደ ሙዚቃው ሄድኩኛ ቅርስ ነው ያው
አሁንም ውይይቱ አላበቃም።
ከቀድሞ ባልደረባ አዲሱ አበበ ጋር በመሆን በቅርቡ ከዚህ ዓለም በሞት ከተለየው ከአንጋፋው ከያኒና መምህር ረዳት ፕሮፌሰር ተስፋዬ ገሰሰ ጋር በጊዜው ወደ ስቱዲያችን ብቅ ባለበት ነበርን። የመጀመሪያ ክፍል ቆይታ ይህን የመሰለ ነበር። አድማጮች፣ ይህን ጨምሮ ተከታዩን በድረ ገጻችንና በፌስቡክ ገጻችን ላይ ስለምናኖር ሙሉ ቃለ ምልልሳችንን ከዚያ ታገኛላችሁ። አድማጮች፣ አሁን የአዲስ አበባ መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ በታሪክ ማስታወሻው 60 ዓመታት በምናብ ጉዞ ወደ 1953 ዓመተ ምህረት ያጓጉዘን ለምሽቱም ያሰናዳውን ቅንብር ይዞ ቀርቧል።
እንዴት ሰነበታችሁ? ከወቅቱ የሀገራችን ተጨባጭ ሁኔታዎች ትንሽ ወጣ ባለ መንገድ አልፎ አልፎም ቢሆን ሊታለፉ የማይችሉ የታሪክ አጋጣሚዎችን እያስታወሱ መጨዋወቱ ባለፈውም ሆነ በአሁኑ ላይ ግንዛቤ ለመውሰድ ይረዳል የሚል እምነት አለኝ። ጨዋታን ጨዋታ ያነሳዋልና ለዚህ ደግሞ መነሻ የሆነኝ ልክ የዛሬ 60 ዓመት በነ ጀነራል መንግስቱ ነዋይ የተካሄደው መፈንቅለ መንግስት ነው። ልክ በዚህ ወቅት በሌላ በኩል ደግሞ የራስ አበበና የጀነራል መርድ መንገሻ የሜጀር ጀነራል ሙልጌታ ቡሊ እንዲሁም የተማሪው ንቅናቄ የጦሩ የሌሎችም እንደዚሁ የቀዳማዊ ኃይለ ሥላሴን መንግስት ፋታ እንዳልሰጡት ይታወሳል። በተለይ የነ ጀነራል መንግስቱ ነዋይ መፈንቅለ መንግስቱ ከመካሄዱ አንድና ሁለት ዓመት ቀደም ብሎ እንደው በዘፈን ጭምር ነበር ይነገር የነበረው። በተለይ ጀነራል መንግስቱ በመኖሪያ ቤታቸው ከአውሮፓና ከአሜሪካ ተመልሰው የመጡ ወጣት ተማሪዎችን ትምህርታቸውን የጨረሱትን ሰብስበው ማታ ማታ ተወዳጁን ድምፃዊውን ካሳ ተሰማን ክራር እያስደረደሩ ግጥም እየተሰጠ ይዘፈን እንደነበረ ይወሳል። አታመንታ ጽጌ ዲቦ ለማሳተም በዝግጅት ላይ ባለው መጽሐፉ እንደገለጠው እንጫወት እንጂ እስኪ ነጋ ሌቱ እኔ ምን ቸገረኝ የእኛ ነው መንግስቱ እየተባለ ካሳ ክራር ይደረድራል። በዚያ ወርቃማ ድምፁ ደግሞ ያንጎራጉራል። ግን ቤተ መንግስት ቀደም ብሎ የተደረገ ነገር አልነበረም። ይህንን በስፋት ወደፊቱ እንደማጫውታችሁ ቃል ገብቼ ልክ የዛሬ 60 ዓመት በታላቁ ቤተ መንግሥት ይሰሩ የነበሩትን የ89 ዓመቱን የዕድሜ ባለጸጋ ግራዝማች በለጠ መንገሻን ለመሆኑ እንደው ጃንሆይ ስለ መፈንቅለ መንግሥት አንዳንድ ነገር አይሰሙም ነበር? ጃንሆይ እንዴት ነበር ባህሪያቸው? ግራዝማች በለጠ መንገሻ
ወንድሜ ምን አለኝ፣ አንተ መንግሥቱ ነዋይን፣ ጽጌ ዲቡን፣ ወርቅነህ ገበየሁን ሻሩ በልና ንገር አለኝ።
ለጃንሆይ
ንገር አለ። እንደ ምን ብዬ ነው የምናገረው? ምን አየሁ ብዬ ልናገር ነው አልሁት።
መፈንቅለ መንግስቱ ከመካሄዱ በፊት ነው በኋላ?
በታህሳስ ሊሆን እሱ በመስከረም ነው የነገረኝ። ንገራቸው ይህን ንገር አለ። ምን ብዬ ልናገር አልሁት። ስለው ይኸውና አባህና የተፈጨ ስጋ በሳህን ይዘው ጃንሆይ በጭልፋ እየጨነፉ ሽቦ ውስጥ ላሉ ወፎች ስጋ ሲረጩ ወፎቹ እየተሻሙ እዚያ ሲበሉ እነሱ ጃንሆይን እየተከተሉ ይስቁባቸው ነበር። ተናደድኩ አለኝ።
ጀነራሎቹ
እንደኛ ይስቁባቸው ነበር እና በጣም ተናድጃለሁ። እንዲያው ንገር ይሄንን እንዲያው ንገር አለኝ።
በልማቸው ነው በእውን ነው
በእውን ነው እኔ ለእኔ ነው የነገረ ይለኝ። ይህን ንገራቸው ለጃንሆይ አለኝ። ይህ ምን መላለው ሳቆ ተብሎ እንዴት ይነገራል? ይህ እኔ ነ ልጃንሆይ አልነግርም አልኩት። ዝም አልሁና በኋላ አርፌ ብቀመጥስ? በኋላ ተመለሱና መጡ። ጃንሆይ ተመለሱ። እድሁና በኋላ ጃንሆይ እኔ ተሳስቼ ነው ወንድሜ ግን እንዲህ ብሎኝ ነበር አልሁና ወርቅነህ ገበየሁ ጽጌ ዲቡን መንግስቱ ነዋይን ወርቅነህ ገበየሁን ሻሩ በልና ንገር አለኝ። ይህንን ደግሞ እንደዚህ ምናየህ ብለው እንደዚህ አለ ለወፎች ስጋ ሲሰጡ በኋላቸው እየሳቁባቸው አይቼ ነው ብሎ ነገረኝ። ይሄንን ሲል ምንም አይረባም
ብሎ ነገራቸው ብሎ ይነበረ
አድዋ ነገራቸው ብሎ ሲለኝ ለበነከን ይሄንን ተሳስቼ ሳልነግረው ቀረው አልኳቸው።
እሺ
ይሆናል አይሆንም እንል እኛ ነን አንተ የተላከው መናገር ነበረብህ ወስላታሉኝ።
አመሰግናለሁ ግራዝማች በለጠ መንገሻ። የዚህን ተከታይ በሌላ ጊዜ ይዤ ቀርባለሁ። ደህና ሁኑ።
ንጉሴ አክሊሉ ለዝግጅቱ አመሰግናለሁ። አሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉ